ተወዳጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት እግዚአብሔር አምላካችን የሚናገረንን አብረን እየተካፈልን ከቃሉም ማዳብረን እየተመገብን እስከ መጨረሻው ድረስ አብረን እንዘልቃለን። እንግዲህ በሚኖረን ጊዜ ሁሉ እግዚአብሔር አምላካችን በመካከላችን ተገኝቶ ጸጋውን እንደሚያፈስልን እየተማመንን በዚህ ዝማሬ የለቱን ዝግጅታችንን እንጀምራለን። ስለዚህ ዝማሬ ይክበር ይመስገን። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ስላደረክልን ነገር ሁሉ እጅግ አድርገን እናመሰግንሃለን። የዋልክልን ውለታ እጅግ ብዙ ነው። አምላካችን ሆይ ሁሉ አይገባንም ነበር። ጌታ እግዚአብሔር አምላካችን ሆይ በቸርነትህና በበጎነት ሁሉን ነገር ደግሞ ስላከናወንክልን ሕይወታችንን፣ ኑሯችንን፣ ቤታችንን፣ ስራችንን፣ ያዝነውን የጨበጥነውን ነገር ሁሉ ስለባረክና በርሱም ላይ ደግሞ ጌታ ስለሆንክ እጅግ አድርገን እናመሰግናለን። በዛሬው ምሽት ደግሞ እግዚአብሔር አምላካችን ሆይ ከቃልህ ታምራትን ማየት እንድንችል ልባዊ የሆነውን ጌታዬ ሆይ እነሆ ልመናችንን በፊት እናፈሳለንና እግዚአብሔር ሆይ መንፈሳዊ ዓይኖቻችንን አብራ። እግዚአብሔር አባቴና አምላኬ ሆይ ይህንን ድንቅ ነገር ተመልክተን ይህንን ድንቅ ነገር ሰምተን ከዚያም ደግሞ ፈቀቅ እንዳንል እስከ መጨረሻው እጃችንን ያዝ። በመድኃኒታችን በጌታችን በኢየሱስ ክርስቶስም አሜን። ክቡራን አድማጮቼ እስራኤል በእግዚአብሔር የተረሳችበትን ምክንያት እንዲሁም እስራኤል ክርስቶስን ችላ ስለማለቷ ከተመለከትን በኋላ የእግዚአብሔር የማንቂያ ደወል ባለፈውና በወደፊቱ የእግዚአብሔር ዓላማ ውስጥ እስራኤል ያላትን ስፍራ በስፋት ስንመለከት ነበር። ዛሬ ደግሞ ከዚህ ከምዕራፍ 52 አብረን የምንመለከተው የመንግስቱ ጅማሬ የንጉሱ በክብርና ስልጣኑ መገለጥ የሚለውን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኢሳይያስ ምዕራፍ 52 ናውጡ። ወዳጆቼ የትንቢተ ኢሳይያስ ምዕራፍ 52 አብይ ሐሳቡ ቀደም ብዬ እንደተናገርኩት የመንግስቱ ጅማሬ። ፈጠን ፈጠን በሉ። የመንግስቱ ጅማሬ የንጉሱ በክብርና በስልጣኑ መገለጥ በክብርና በስልጣኑ መገለጥ የሚሉት ይሆናሉ። ትንቢተ ኢሳይያስን ማጥናት ከጀመርንበት ጊዜ አንስቶ በጭላንጭል ወይም በድንግዝግዝ ቢሆን እንኳን የእግዚአብሔር ባሪያ ምስልን ተመልክተናል። አሁን ደግሞ ወደ ምዕራፍ 53 በተቃረብን መጠን ያ በድንግዝግዝ ስናየው የነበረው አገልጋይ ሌላ ሳይሆን ራሱ ኢየሱስ ክርስቶስ እንደሆነ በግልጽ እንመለከታለን። ለተዋጁ የእስራኤል ትሩፋን የቀረበውን ጥሪ ከቁጥር 1 ማየት ይቻላል። ጽዮን ሆይ ይላል፣ ተነሺ ተነሺ፣ ኃይልሽንም ልበሺ፣ ቅድስቱ ከተማ ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ ይላል። ጥሪው የቀረበው በቀጥታ ለጽዮን ነው። ጽዮን ደግሞ በኢየሩሳሌም ያለች ማዕከላዊ ስፍራ ናት። ይህችን ቦታ ዳዊት በጣም ይወዳት እንደነበረ ይታወቃል። የእግዚአብሔር ባርኮት በኢየሩሳሌም ላይ ስለሚሆን ጽዮን እጅግ ማራኪና ውብ ስፍራ ትሆናለች። ዛሬ በምጥና በጣር ውስጥ ያለውን ፍጥረት ዓለም አንድ ቀን ክርስቶስ ይዋጀዋል። ከዚህ ከክርስቶስ መዋጀት የተነሳም ይህ የምንኖርበት ዓለም ራሱ ይለወጣል። አካላችን ይታደሳል፣ ፍጥረት ሁሉ ይታደሳል። ያኔ የሚዋጁት ሰዎች ብቻ ሳይሆኑ ፍጥረትም ጭምር ነው። ሁሉም ነገር ውብና ቆንጆ ይሆናል። ቁጥር 2 ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ ተቀመጪ፣ ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ ይላል። ኢየሩሳሌም ከሰው ሠራሽ ሃይማኖትና ከኃጢአት ተፈታለች። ለ2500 ዓመታት ያክል ያቺ አገር ምርኮኛ ሆናለች። በአሕዛብ ስትረገጥም ኖራለች። አንድ ቀን ግን መፈታት ይሆንላታል። አንድ ቀን የባርነት ትብታብና ማነቆ ጨርሶ ይወገዳል። እግዚአብሔር ይክበር ይመስገን። እግዚአብሔር እንዲህ ይላል፣ በከንቱ ተሸጣችሁ ነበር፣ ያለ ገንዘብም ትቤዣላችሁ ሲል ይናገራል። ቁጥር 3ን ይመለከቷል። እነዚያ እስራኤልን ሲገዙ የነበሩ ነገሥታት ለእግዚአብሔር የከፈሉት ክፍያ አልነበረም። እርሱም እንዲሁ ያለ ምንም ክፍያ ከእጃቸው ወስዶ ያድሳታል። ቁጥር 4 እግዚአብሔር እንዲህ ይላል፣ ወገኔ በዚያ እንግዳ ሆኖ ይቀመጥ ዘንድ አስቀድሞ ወደ ግብጽ ወረደ፣ አሶርም ያለ ምክንያት በደለው ይላል። ያዕቆብ ወደ ግብጽ የወረደው ጥሪ ተደርጎለት ነበር። ልጆቹና የልጅ ልጆቹ ግን ባሪያዎች ሆነው ነበር የኖሩት። አሶርና ሌሎች መንግሥታትም እንዲሁ ሲጨቁኗቸው ኖረዋል። ክርስቶስ መንግሥቱን ሲመሠርት ይህ ሁሉ ለአንዴና ለዘላለም ያበቃለታል። ወገኔ በከንቱ ተወስዷልና አሁን ከዚያ ምን አለኝ ይላል እግዚአብሔር። የሚገዟቸው ይጮሃሉ ይላል እግዚአብሔር። ስሜም ሁልጊዜ ቀኑን ሁሉ ይሰደባል ሲል ይናገራል። ቁጥር 5ን ተመልከቱ። ቀጥሎ ደግሞ እግዚአብሔር እንዲህ በማለት ይናገራል፣ ስለዚህ ወገኔ ስሜን ያውቃል፣ ስለዚህም የምናገር እኔ እንደሆንኩ በዚያ ቀን ያውቃሉ፣ እነሆ እኔ ነኝ ይላል። በቁጥር 6 ላይ ጌታ ኢየሱስ በዚህ ምድር በነበረበት ጊዜ ሰዎች አላወቁትም ነበር። አውቀውት ቢሆን ኖሮ የመጎብኘታቸውን ጊዜ ተረድተውም ቢሆን ኖሮ ሁኔታዎች ምንኛ የተለየ መልክ በያዙ ነበር። ይሁን እንጂ ወገኖቼ ወደፊት ሲመጣ ግን ያውቁታል። ምክንያቱም እርሱ እነሆ እኔ ነኝ ይላቸዋል። ያም ሆኖ ግን ክርስቶስን ሲንቅና ችላ ሲል ለነበረው ዓለም የንስሐ ጊዜ ያልፍበታል። ስለሆነም ምንም አይጠቅመውም። ቁጥር 9ን ተመልከቱ። በአሁኑ ጊዜ ኢየሩሳሌም ከምትታወቅበት ነገር አንዱ በውስጧ የደስታ ዝማሬ ባለመኖሩ ነው። ሌላው ቀርቶ እኔ እዚያ ካሉ አብያተ ክርስቲያናት እንኳ የደስታ ዝማሬን መስማት አልቻልኩም። ጌታ መንግሥቱን ሲመሠርት ግን ሁኔታው ሁሉ የተለየ መልክ ይኖረዋል። ሕዝቡ ሁሉ ደስ ይለዋል፣ በአንድነትም ይዘምራሉ፣ የደስታ ጊዜም ይሆናል። ዛሬም ቢሆን ፊታችን የጨፈገገና ደስታ የራቅን እንዲሁም ነቃፊና ጉረምራሚዎች እንድንሆን የእግዚአብሔር ፈቃድ ነው ብዬ በፍጹም አላስብም። እውነቴን ነው የምለው፣ ደስተኞች እንድንሆን ነው የእግዚአብሔር ዓላማ። ሐዋርያው ዮሐንስ ሲጽፍ ደስታችሁ ፍጹም ይሆን ዘንድ ይህን ጽፍላችኋለሁ ይለናል። እኔና እናንተ ይህንን ደስታ ተጎናጽፈነዋልን? ወገኖቼ እስቲ ራሳችንን እንመርምር። ዛሬ የምንበሳጭ የምንናደድ የምንራገም የተወለድንበትን ቀን እንኳን ፈጽሞ የምንጠላ ሰዎች ስንቶቻችንን? እቤቱ ይቁጠረው። ጌታ መንግሥቱን የሚመሠርትበት ጊዜ መንግሥትህ ትምጣ የሚለው ጸሎት መልስ የሚያገኝበት ጊዜ ነው። እንባና ሐዘን ይወገዳሉ፣ በምትኩ ደስታ ይሆናል። ይህም ጌታ መንግስቱን የመመስረቱ አንዱ ምልክት ነው። ክብሯን አድማጮቼ፣ አንድ ጻን ሲወለድ ደስ የሚለን ሌላው ስላማጠ ነው። አስተዋላችሁኝ? አንድ ጻን ሲወለድ ደስ የሚለን ሌላው ሰው ስላማጠ ነው። አይደለም እንዴ? ቀጥሎ የምንመለከተው መከራን የተቀበለ የእግዚአብሔርን ባሪያ ይሆናል። ቁጥር 13ን ተመልከቱ። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል ይላል። ይከብራል፣ ከፍ ከፍም ይላል ብሎ ይናገራል። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክት ደግሞ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ብሏል። ፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 11 ያለውን ተመልከቱ። ይህ ስለ ክብሩ የሚናገር ሲሆን ቀጥሎ ያለው ደግሞ የሚናገረው ስለሚቀበለው መከራ ነው። ቁጥር 14 ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስለ አንተ እንደ ተደነቁ እንዲሁ ብዙ አሕዛብን ያስደንቃል ይላል። ይህ የሚያመለክተው የክርስቶስን መስቀል ላይ መሞት ነው። ከዚህም በላይ በምዕራፍ 53 ለምንመለከተው ሁኔታም ልባችንን ያዘጋጃል። ይሁን እንጂ አእምሮንና ልቦናን የክርስቶስ መከራና ስቃይ ላይ ብቻ ማድረጉ ትክክል ካለመሆኑም ባሻገር የጉዳዩን አንድ ገጽታ መመልከት ብቻ ነው የሚሆነው። ምድርን ጨለማ ሸፍኖ በነበረበት ጊዜ የሰው ልጅ የሚያደርገው ግራ ሲገባው፣ የእግዚአብሔር ልጅ ግን መስቀል ላይ ሰውን የማዳን ሥራውን እየፈጸመ ነበር። መስቀሉ መሠዊያ፣ የእግዚአብሔር ልጅ ኢየሱስ ደግሞ የመሥዋዕቱ በግ ሆኖ የዓለምን ኃጢአት አስወገደ። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና አይላል። መስቀል ላይ በነበረበት ጊዜ ጌታ ኢየሱስ የዓለም ሕዝብን ኀጢአትና ጉስቁልና በሙሉ ተሸክሞ ነበር። ኀጢአትና ጉስቁልና ደግሞ ውብ የሆነ ገጽታ የላቸውም። ቁጥር 15ን ተመልከቱ። ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ ይላል። የኢየሱስ ክርስቶስ ሞት እንደ ማንኛውም ሰው አይነት ሞት አልነበረም። የእርሱ ሞት ከማንም የተለየ ነው። ቀጥሎ በምንመለከተው ምዕራፍ የምናየውም ስለ አሰቃቂ ሞቱና ስለ ተቀበለው መከራ ይሆናል። ውድ አድማጮቼ፣ ከዚህ በመቀጠል ደግሞ የምዕራፍ 52ን ትምህርት እዚህ ላይ እናበቃና የምዕራፍ 53ን ትምህርት ቀጥለን እንመለከታለን። የምዕራፍ 53 አብይ ሐሳቡ በኃጢአተኞች ምትክ ኢየሱስ ክርስቶስ መስቀል ላይ ስለመሞቱ የሚል ይሆናል። ፈጠን ፈጠን በሉና ጻፉ። በኃጢአተኞች ምትክ ኢየሱስ ክርስቶስ መስቀል ላይ ስለመሞቱ የሚል ይሆናል። ኢሳይያስ 53ንና መዝሙር 22ን ያነበቡ ሁሉ እነዚህ ምዕራፎች ከየትኛውም የቅዱሳት መጻሕፍት ክፍል ይልቅ ስለ ኢየሱስ ክርስቶስ መከራና ሞት አብራርተው እንደሚናገሩ ይገነዘባሉ። ይህ ደግሞ ስለ ኢየሱስ ክርስቶስ መከራና ሞት የሚናገሩት አራት ወንጌሎች ብቻ እንደሆኑ የሚያስቡ ወገኖች ሊያስገርማቸው ይችላል። ይሁን እንጂ ስቅለቱን በተመለከተ ወንጌሎቹ የሚጠበቀውን ያክል በስፋትና በጥልቀት የሚሰጡን ማብራሪያ የላቸውም። በስቅለቱ ወቅት የነበሩ ሰዎች ሁኔታውን ይመለከቱ እንደነበር መጽሐፍ ቅዱስ ይናገራል። ሆኖም የጨለማ መጎናጸፊያ ምድርን ሸፍኗት ስለነበር ማየት የፈለጉትን ያክል ማየት አልቻሉም። እንደ እውነቱ ከሆነ መንፈሳዊ እውነታን በጣም ከመለማመዳችን የተነሳ ተራ ነገር እንዲሆኑብን እግዚአብሔር አይፈልግም። ከእንዲህ አይነት ነገር እግዚአብሔር ይጠብቀን። እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ፣ እልፍ በሉ፣ ከዚያ ውጡ፣ እርኩሱን ነገር አትንኩ ይላል ኢሳይያስ 52 ቁጥር 11ን ልብ ማለት ይቻላል። ኢየሱስ ከመወለዱ 700 ዓመት በፊት የነበረው ኢሳይያስ ማንም ከሚነግረን በበለጠ ሁኔታ ስለ መስቀል ላይ ሞቱ ይነግረናል። አይገርማችሁ? ምን የመንፈስ ቅዱስ ሥራ! ምናልባትም አንዳንዶቻችሁ እንደምትነግረን ከሆነ ኢሳይያስ የነበረው ኢየሱስ ከመወለዱ 700 ዓመት በፊት ነበር። ታዲያ እርሱ የሚናገረው በትክክል ስለ ኢየሱስ መሆኑን እንዴት እርግጠኛ መሆን እንችላለን? አበበ እትሉኝ ይሆናል። ጥሩ ነው ወገኖቼ። በምድረ በዳ ሲጓዝ ፊሊጶስ ቀርቦ ያናገረው ኢትዮጵያዊ ጃንደረባም የጠየቀው ይህንን አይነት ጥያቄ ነበር። ኢትዮጵያዊው ጃንደረባ ከኢየሩሳሌም ወደ አገሩ በመመለስ ላይ ያለ ከትንቢተ ኢሳይያስ 53ኛው ምዕራፍ ያነበበ ነበር። ሌላው ቀርቶ ከምዕራፉ የትኛውን ክፍል ያነበበ እንደነበር እንኳን በትክክል ተነግሮናል። ዮሐንስ 10 ምዕራፍ 8 ቁጥር 32ን በኋላ ተመልከቱ። ሕፃን ልጅ በነበርኩበት ጊዜ ከመማርበት የሰንበት ትምህርት ቤት በሰረገላው ላይ ተቀምጦ በአንድ እጁ መጻፍ ያዘውን ኢትዮጵያዊ ጃንደረባ ስዕል ሰጥተውኝ እንደነበር አስታውሳለሁ። ትዝ እንደሚለኝ አንድ ሌላ ሰው ሰረገላውን እየነዳለት ነበር፣ ከበላዩም ዣንጥላ ተዘርግቶለት ነበር። ይህ ሰው የኢትዮጵያ መንግስት ባለ ስልጣን እንደነበር ቃሉ ይናገራል። ኢሳይያስ 53 ቁጥር 7 እና 8ን ያነብ የነበረው ኢትዮጵያዊ ሐዋርያው ፊሊጶስን እባክህ ነብዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ በማለት ጠየቀው። ዮሐንስ 10 ምዕራፍ 8 ቁጥር 34ን መመልከት ይቻላል። በዚህ በኢሳይያስ 53 ውስጥ ነቢዩ የሚናገረው ስለ ኢየሱስ ክርስቶስ መሆኑን እንዴት እርግጠኛ መሆን ይቻላል? ለማንኛውም ወገኖቼ ለኢትዮጵያዊው ጃንደረባ ብቻ ሳይሆን የኛንም ጥያቄ ሊመልስልን ስለሚችል እስቲ ፊሊጶስ የሰጠውን መልስ እናንብብ። ፊሊጶስም አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል ዮሐንስ 10 ምዕራፍ 8 ቁጥር 35። ከዚህም በተጨማሪ ከዮሐንስ ምዕራፍ 12 ቁጥር 38 እንደምንመለከተው ከኢሳይያስ 53 በመጥቀስ ስለ እርሱ የሚናገር እንደሆነ ኢየሱስ ራሱ አመልክቷል። ከሮሜ ምዕራፍ 10 ቁጥር 16 እንደምንመለከተው ደግሞ ከኢሳይያስ 53 በመጥቀስ ክፍሉ የሚናገረው ከኢየሱስ ክርስቶስ ወንጌል ጋር በተያያዘ ሁኔታ እንደሆነ ጳውሎስ አመልክቷል። ከሁሉም ይልቅ ደግሞ ምዕራፉ የሚናገረው ስለ ክርስቶስ ነው ለማለት ምክንያት የሚሆነንም ከምንም ወይም ከማንም በላይ የመስቀል ላይ ሞቱን ቁልጭ አድርጎ ስለሚያሳየን ነው። የመጀመሪያዎቹ 9 ቁጥሮች ስለ አዳኛችን ስቃይና መከራ ይናገራሉ። ቀሪው የምዕራፉ ክፍል ደግሞ የሚጠበቅበትን በመፈጸሙ አዳኛችንና ጌታችን ኢየሱስ ክርስቶስ ስለሚያገኘው ደስታ ወይም ምርካታ ይናገራል። እነዚህ ሁለት ዋና ዋና ጉዳዮች ማለት መከራውና ከመከራው በኋላ የሚመጣው ክብር ሊነጣጥል በማይቻል ሁኔታ የተያያዙ መሆናቸውን መመልከትም ይቻላል። ምን ጊዜም ቢሆን ከደስታ ወይም ከርካታ መከራ ይቀድማል። ልብ በሉ፣ ምን ጊዜም ቢሆን ከደስታ ወይም ከርካታ በፊት መከራ ይቀድማል። ብዙዎቻችን ግን በአቋራጩ መንገድ ደስታን ማግኘት እንፈልጋለን። ይሁን እንጂ ምንም አይነት አቋራጭ መንገድ እንደሌለ በእርግጠኝነት እኔ ልነግራችሁ ፈልጋለሁ። ይህን ወይም ያኛውን የመጽሐፍ ቅዱስ ኮርስ ብትከታተሉ ደስተኛ ሕይወት ሊኖራችሁ ይችላል በማለት የሚናገሩ ሰዎችን አጠንክሬ የምቃወመውም በዚህ ምክንያት ነው። በምንም አይነት ሁኔታ እግዚአብሔር ነገሮችን በአቋራጭ አይሰራም፣ ሰርቶም አያውቅም። ኢየሱስ ምንም መከራ ሳይቀበል አክሊል እንዲያገኝ ማድረግ ይቻል ነበር። እግዚአብሔር ግን እንዲህ ያለውን መንገድ አልመረጠም። አቋራጭና አማራጭ መንገድን የሚጠቀም ሰይጣን ብቻ ነው። አስተዋላችሁኝ? አቋራጭና አማራጭ መንገድን የሚጠቀም ሰይጣን ብቻ ነው። ምንጊዜም ቢሆን ከደስታ መከራ እንደሚቀድም ነው የእግዚአብሔር ፈቃድ የሚነግረን። ዕለት በዕለት ከምንጠቀምበት ያነጋገር ፈሊጥም ይህን መረዳት ይቻላል። ከጭጋግ በኋላ ፀሐይ ታበራለች፣ ከጨለማ በኋላ ብርሃን ይመጣል፣ ከደመናና ከዝናብ በኋላ አበቦች ያብባሉ። እግዚአብሔር በእንዲህ አይነት ሁኔታ መስራትን ስለፈለገ እኛም ይህንኑ መንገድ መከተል ያዋጣናል። በቃ ሌላ ምንም ክለሳ፣ ሌላ ምንም ቀመር ወይም ሌላ ምንም ፎርሙላ አያስፈልገውም። ምናልባትም ይህን ስናገር የምትሰሙ ወገኖቼ በተለያየ ችግርና መከራ ውስጥ ትሆኑ ይሆናል። ሕይወት መራራ ሆናባችሁ ይሆናል። ነገሮች ጠመውባችሁ ይሆናል። እንደዚህ ከሆነ አንድ ልባችሁን በደስታ ሊሞላ የሚችል እውነትን ልንገራችሁ። እግዚአብሔር በሚወደውና በሚመርጠው መንገድ ውስጥ ነው ያላችሁት። ልብ በሉና ተመልከቱ። እግዚአብሔር በሚወደውና በሚመርጠው መንገድ ውስጥ ነው ያላችሁት። ከእርሱ ጋር እስከሆናችሁ ድረስ መንገዱ ወደ ብርሃን ያደርሳችኋል። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል የእግዚአብሔር ቃል። መዝሙር 30 ቁጥር 5ን ልብ በሉና ያዙ። መዝሙር 30 ቁጥር 5ን ተመልከቱ። እንግዲህ መከራን ስለሚቀበለው አዳኝ ስንመለከት ይህን አቅባ አእምሮአችን ይዘን ቢሆን በበለጠ ሁኔታ ነገሩ ግልጽ ይሆንልናል። ምዕራፉ የሚጀምረው በጣም ግራ የሚያጋባ ጥያቄ በማንሳት ነው። እስቲ ቁጥር 1ን ተመልከቱ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል ይላል። ይህን ጥቅስ ስንመለከት መልእክቱን የሚቀበለው ወይም የሚያምነው ሰው በማጣቱ ነቢዩ በማጉረምረም የተናገረው እንደሆነ ልናስብ እንችላለን። ከምዕራፍ 6 እንደምንመለከተው እግዚአብሔር ነቢዩ ኢሳይያስን በጠራው ጊዜ ልብ በሉ ከኢሳይያስ ምዕራፍ 6 እንደምንመለከተው እግዚአብሔር ነቢዩ ኢሳይያስን በጠራው ጊዜ ወደ ሕዝቡ ልካለው፣ እነርሱ ግን አይሰሙህም፣ ቃሌን ስትነግራቸውም አያምኑህም በማለት ተናግሮት እንደነበር ታስታውሳላችሁ። የኢሳይያስ ልምምድ የሚያረጋግጥልንም ይህንኑ ነው። ምንጊዜም ቢሆን ይህ ዓለም የእግዚአብሔር መልእክተኞችን ሁለት እጁን ዘርግቶ ተቀብሎት አያውቅም። ነቢያት በድንጋይ ተወግረዋል፣ ሐዋርያት ወይኒ ተጥለዋል፣ ማንም መልእክታቸውን መቀበል አልፈለገም። ከአንደኛው የዓለም ጦርነት በኋላ ሰዎች ስለ ሰላምና ደህንነት ብዙ ያወሩ ነበር። በዚያ ጊዜ ሌላ ጦርነት ሊመጣ እንደሚችል መናገር እንደ ኋላ ቀር አስተሳሰብ ይቆጠር ነበር። በዚያ ዘመን ሰው ሁሉ መስማትም ሆነ መናገር የሚፈልገው ስለ ሰላም ብቻ ነበር። ይሁን እንጂ አንዳንድ የእግዚአብሔር ነቢያት ግን ኃጢአትና መጽ እስካሉ ድረስ ጦርነትና የጦርነት ወሬ እንደሚኖር ድምፃቸውን ከፍ አድርገው ይናገሩ ነበር። ከጥቂት ዓመታት በኋላ ሁለተኛው የዓለም ጦርነት በመነሳቱ የተናገሩት ሁሉ ትክክል እንደሆነ ሊረጋገጥ ይችሏል። በቅርቡ ሌላ ጦርነት ሊኖር እንደሚችል የተናገሩ ሰዎችን ሕዝቡ መቀበል አልፈለጉም ነበር። ነቢዩ ኢሳይያስም የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በማለት የጠየቀው ከእንዲህ አይነት ሁኔታ የተነሳ ነው። በሬዲዮ የምናስተላልፈውን ይህንን መልእክት የሚያደምጡ ወገኖች የሚሰጡት ገንቢ ምላሽ በጣም ደስ ያሰኘኛል። ይሁን እንጂ የዚያኑ ያክል ክርስቶስን ከፍ ከፍ የሚያደርግ ትምህርታችንን የሚቃወሙ ወገኖች በአንዳንድ አካባቢ ስርጭታችን እንዳይዳረስ እንቅፋት ይሆኑብናል። ብዙዎቹ እንደሚያስቡት ሰዎች ይህን ያክል ኃጢአተኛና ክፉ ባለመሆናቸው አጠንክሬ ስለ ንስሐ መስበክ እንደሌለብኝ አነጋገሬን ልዝብና ለስላሳ ማድረግ እንዳለብኝም ምክር ሊሰጡኝ ሞክረዋል። ይህ ሁሉ የሚያሳየው የምንኖረው ክርስቶስን በሚጠላ ዓለም ውስጥ መሆኑን ነው። በጣም ደስ የሚለው ግን ዛሬም ቢሆን እግዚአብሔር የራሱ ነቢያት ያሉት መሆኑ ነው። እግዚአብሔር አምላካችን ለዘላለም ይክበር ይመስገን። ሐዋርያው ጳውሎስ ለሚጠፉ ሰዎች የመስቀሉ ቃል ሞኝነት እንደሆነ ይናገራል። እርግጥ ነው በአሁኑ ዘመን ብዙ ሞኝነት የተጫጫናቸው ስብከቶች መስማት ይቻላል። ይሁን እንጂ አንዳንዶች በተለየ ሁኔታ እንደ ሞኝነት የሚቆጡት ስለ ክርስቶስ መስቀል መስበክን እንደሆነ ነው እግዚአብሔር አስረግጦ የሚነግረን። በአደባባይ ከምንሰማው፣ ከተለያዩ ሰዎች ከምናገኘው ግንዛቤ በመነሳት ስለ መስቀሉ መስበክ ለዓለማውያን እውነትም ሞኝነት እንደሆነ ማረጋገጥ ይቻላል። የማያምኑ ወገኖች ለምን እዚህ መደምደሚያ ላይ እንደሚደርሱም የእግዚአብሔር ቃል ግልጥ አድርጎታል። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረምር ስለሆነ ሊያውቀው አይችልም ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14ን ተመልከቱ። ታዲያ እንዲህ አይነት ሰዎች እግዚአብሔር የሚነግራቸውን መስማት ይችላሉ ብላችሁ ታስባላችሁን? ዓላማውን ለመፈጸም እግዚአብሔር በሰው መላና ዘዴ በፍጹም እንደማይጠቀም ግልጽ ሊሆንልን ይገባል። ብርቶችን ያሳፍር ዘንድ እግዚአብሔር ያለምን ደካማ ነገር መረጠ። ጥበበኞችንም ያሳፍር ዘንድ ያለምን ሞኝ ነገር መረጠ። አንድ አይነት ህመም ሲሰማን ልዩ ሐኪም ወይም ደግሞ ስፔሻሊስት ሐኪም ዘንድ ብንቀርብ እኛ በለምርነው ቅጠላቅጠልና ስራስር ያክመናል ብለን መጠበቅ የለብንም። እርሱ የሚከተለው አሰራር ከኛ አሰራር በጣም የተለየ ከመሆኑ የተነሳ ሞኝነት ይመስለን ይሆናል። በታማኝነት ከተከተልነው ግን የሚያዋጣን የርሱ መንገድ እንጂ የኛ መንገድ አይደለም። ታዲያ ከእግዚአብሔር ጋር ያለን ግንኙነትስ ይህን መልክ መያዝ ያለበት አይመስላችሁምን? ያም ሆኖ ግን ወገኖቼ ዛሬም ቢሆን የሰማነውን ነገር ማናምኗል? የእግዚአብሔርስ ክንድ ለማን ተገልጧል የሚለውን ጥያቄ ነው ከያቅጣጫው የምንሰማው። ስለ እግዚአብሔር ስናስብ ቶሎ ወደ አይምሮአችን የሚመጣው ሰማይ ላይ ባንድ ስፍራ በተዘረጋ ትልቅ ዙፋን ላይ የተቀመጠ ትልቅ ሰው ምስል ነው። አይደለም እንዴ? እንደዚህ እናስብ ይሆናል። ጥንታውያን ሰዎች አማልክት በፍጹም ከሰባይ ፍጥራን ጋር እንደማይኖሩ ያስቡ ነበር። ግሪኮች አማልክቶቻቸው የሚኖሩት በኦሎምፐስ ተራራ ላይ እንደሆነ ነበር የሚያምኑት። ሮማውያንም ከአማልክቶቻቸው ዋናው ጁፒተር በመብረቆች ላይ ስልጣን እንዳለውና በደመናት ላይ እንደሚኖር ያስቡ ነበር። ስለሆነም እግዚአብሔር ከሰማይ ሰማያት ወርዶ ከሰዎች ጋር ኖረ፣ መስቀል ላይም አሳፋሪና ዘግናኝ ሞት ሞተ የሚለው የወንጌል ቃል በፍጹም አይዋጥላቸውም። ስለሆነም መከራን የሚቀበል አምላክ ከሰው አስተሳሰብ ጋር ፍጹም አይጣጣምም። ከዚህ 53ኛ ምዕራፍ የምንመለከተው ከማንም ይልቅ መከራን ስለተቀበለ ሰው ነው። የመስቀል ላይ ሞቱን አስመልክቶ ሲናገር እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ እስባለሁ አለ። ዮሐንስ 12 ቁጥር 32 መከራ ወይም ስቃይ ሰዎችን ወደ አንድነት የመሳብ ኃይል አለው። አንድ ፍጡር ቆስሎ ወይም በደም ተሸፍኖ ስናይ ልባችን ባዘኔታ ይላወሳል። እንደ ቀይ መስቀል አይነቶቹ ምግባረ ሰናይ ድርጅቶች ብዛት ያለው ደጋፊ ማግኘት የቻሉትም በዚህ ምክንያት ነው። ስለሆነም አይኖቻችንም መስቀል ላይ በሚያጣጥሮ የእግዚአብሔር ልጅ ላይ ስናተኩር ልባችንም በአንድ አይነት ኃይል ወደ እርሱ ይሳባል። የመስዋዕትነቱ ግለት ቀዝቃዛው ልቦናችንን ያሞቀዋል። የፍቅሩ ኃይል ጠንካራው ልባችንን ያቀልጠዋል። እግዚአብሔር ለዘላለም ይክበር ይመስገን። ኢሳይያስ የጥያቄውን አድማስ በማስፋት የእግዚአብሔር ክንድ ለማን ተገልጧል ይላል። ተገልጧል ሲል የሚያመለክተው አንድን ሥራ ለማከናወን እጅጌውን የተቀለለ ሰው ክንድን ነው። ሰማይና ምድርን በፈጠረበት ጊዜ የእግዚአብሔር እጆች ሥራ ላይ ነበሩ። መዝሙር 19 ቁጥር 1 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል ይላል። የእጁን ሥራ የሚለው በትክክለኛ አተረጓጎሙ ስንመለከተው የጣቶቹን ሥራ እንደማለት ነው። እግዚአብሔር ሰማይና ምድርን የፈጠረው ያለ ምንም ድካም ነበር። ቃልን ብቻ ተናገረ፣ ሰማይና ምድር ምሉና አገኙ። በሰባተኛው ቀን ያረፈው ሥራውን ስለፈጸመ እንጂ ስለደከመው አልነበረም። ሰውን ለማዳን ባደረገው የቤዛነት ሥራ ግን እግዚአብሔር የተጠቀመው በክንዱ ነበር። የእግዚአብሔርስ ክንድ ለማን ተገልጧል ይላል። ደህንነት ነጻ ስጦታ ቢሆንም እጅግ ታላቅ ዋጋ ማስከፈሉን ግን መዘንጋት የለብንም። ወገኖቼ ደህንነት ነጻ እንጂ ርካሽ አይደለም። እንግዲህ በነገው ምሽት ክፍለ ጊዜያችን ደግሞ ክርስቶስ ስለመጣበት ጊዜና ሁኔታ እንመለከታለን። ዛሬውን ትምህርታችንን እዚህ ላይ እናገባድዳለን። ጀምረን እስክንጨርስ ድረስ እግዚአብሔር ደግሞ ከእኛ ጋር ስለሆነና ስለረዳን ስሙ ይክበር ይመስገን። ደህና አደሩ።